ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 15 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ታህሳስ 15 ቀን 387 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ሁለት ከዝግጅት ክፍሎችን የቀረቡ ሐተታዎችን በተከታታይ እናቀርባለን። በቅድሚያ የዘረኝነት እንብርቱ ፍጅት ነው። በማስከተልም አዲሱ ድራማ በሚል ርዕስ የቀረቡ ናቸው። በመጨረሻም ከሃማ ቱማ የቀረበውን የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ ክፍል 3 አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
በቤኒሻንጉል ጉሙዝ ባሸባሪዎች በንጹሃን ላይ የተፈጸመ ያለው ግድያ አሁንም ያልቆመ መሆኑ እየተነገረ ነው። በአካባቢው ቡለን ወረዳ በኩጂ ቀበሌ ማክሰኞ ታህሳስ 13 ቀን ለረዋጥቢያ የተገደሉት ዜጎች ቁጥር 120 መድረሱን አንዳንድ ክፍሎች ቢገልጹም ቁጥሩ ከዚያ በላይ ሊሆን እንደሚችል የአካባቢው ነዋሪዎች እየተናገሩ ይገኛሉ። በአሁኑ ወቅት ከ50 በላይ የሚሆኑ ዜጎች በጥቃቱ ቆስለው በተለያዩ ሆስፒታሎችና የሕክምና ጣቢያዎች እየታከሙም ይገኛሉ። ጥቃት ካደረሱት አሸባሪዎች መካከል በኩጂ ነዋሪ የሆኑ ግለሰቦች እንደሚገኙበት ከጥቃት ያመለጡ ዜጎች ለዜና ምንጮች ገልጸዋል። በአገዛዙ በኩል የተቀነባበረ እርምጃ በመወሰድ ላይ ያለ መሆኑን እንዲሁም በእርምጃው ከ40 በላይ የሆኑ አሸባሪዎች መገደላቸውንና ጦርና ቀስት ጨምሮ በርካታ የጦር መሳሪያዎች መማረካቸውን ቢገልጽም ይህን የሚደግፍ ምንም ማስረጃ ለማቅረቡ ከተራወሬነት አላለፈም። ረቡዕ ታህሳስ 14 እና ሐሙስ ታህሳስ 15 ቀን በተወሰዱ እርምጃዎች 7 የቤንሻንጉል ጉሙዝ የቀድሞና ያሁን ከፍተኛ አመራር አባላት በቁጥጥር ስር መዋላቸውም ተነግሯል። ግለሰቦቹ የታሰሩት በኗሪዎች ጥቆማ ሲሆን ጥቃቱን በመምራትና በማስተባበር በኩል እጃቸው አለበትም በሚል ነው። ላለፉት 2 አመታት በአገዛዙ በኩል ባሸባሪዎችም ሆነ በስልጣን ላይ ባሉ አመራር አባላት ላይ እርምጃ ተወስዷል እየተባለ ሲነገር የቆየ ሲሆን አሁን እየተሰጠ ያለው መግለጫ ከፕሮፖጋንዳ በስተቀር እውነት መሆኑን ዜጎች እየተጠራጠሩ መምጣታቸውንም ይገልጻሉ። ለዚህ ማሳያ የሚሆነው ረቡዕ ታህሳስ 14 ቀን በበንሻንጉል ጉሙዝ ቡለን ወረዳ ዶቢ ቀበሌ ውስጥ ባሸባሪዎቹ ሌላ ጥቃት ተፈጽሞ አንድ የጸጥታ ኃይልም ጨምሮ 6 ሰዎች መገደላቸውን ነዋሪዎች ለዜና ተቋሞች ገልጸዋል። ወደ ዶቢ የገቡት አሸባሪዎች ቁጥር ከ300 የሚበልጥ ሲሆን የመከላከል ምርጫ ባይወሰድ ኖሮ የሟቾቹ ቁጥር ከዚህ ሊበልጥ እንደሚችል ነዋሪዎች እየተናገሩ ይገኛሉ። የጸጥታ ኃይሎች በአካባቢው ባሉበት ሁኔታ አሸባሪዎቹ ይህን ያህል ጉዳት ማድረሳቸው በደንብ የተደራጁና የታጠቁ መሆናቸውን ያሳያል ተብሏል። በቡለን ወረዳ ውስጥ የማንጂ በኖሽና ዶቢ በሚባሉ ቀበሌዎች ውስጥ የሚኖሩ ያማራና ያገው ብሔረሰብ አባላት ቤት ንብረታቸውን ጥለው እየሸሹ መሆናቸውን ለማወቅም ተችሏል። ከዚህ በተጨማሪ ረቡዕ 14 ቀን በመተከል ዞን ጉባ ወረዳ ICD 22 አካባቢ ሁለት አርሶ አደሮች ባሸባሪዎች የተገደሉ ሲሆን ሐሙስ 15 ቀን ደግሞ እህል ሊጭኑ በተሰማሩ ሰራተኞች ላይ አሸባሪዎች ጥቃት ፈጽመው ጉዳት ያደረሱ መሆናቸውን የአይን እማኞች ተናግረዋል። በከተማው በርካታ የታጠቁ አሸባሪዎች ወደ ከተማው መግባታቸው የተነገረ ሲሆን ወደ አካባቢው ተልኮ የነበረው የጸጥታ ኃይል ካቅም በላይ ሆኖብናል በማለት የተመለሰ መሆኑንም ገልጸዋል። በሆሮ ጉድሩ ወለጋ በአማሮ ወረዳ ከሆነት ሸኔ አሸባሪዎች ጥቃት ያመለጡ የአማራ ተወላጆች የደረሰባቸውን በደል በሰፊው ዘርዝረው ከመናገራቸው በላይ በአሁን ወቅት ካገዛዙ በኩል የተደረገላቸው እርዳታ እንደሌለ በመግለጽ በሶታቸው ለዜና ተቋሞች ገልጸዋል። በወረዳው ነዋሪ የሆኑ በርካታ የአማራ ተወላጆች ባሸባሪዎች በካራንገታቸው መቀላቱን በድንጋይ ተወግረውና በሌሎች አስተቃቂ መንገዶች ግድያ የተፈጸመባቸው መሆኑን ከጥቃቱ ያመለጡት ዜጎች የገለጹ ሲሆን ከታጣቂዎቹ መካከል ህፃናትና ሴቶች እንደሚገኙበትም ተናግረዋል። እነዚህ ዜጎች ካስተቃቂው ግድያ ቢያመልጡ ምድሚያቸውን በሙሉ ለፍተው ያፈሩት ንብረትና ሀብታቸው የተዘረፈ የወደመ በመሆኑ እስካሁን ካገዛዙ በኩል ምንም እርዳታ ለመደረጉ እንዳሳዘናቸውም ገልጸዋል። የዓለም ጤና ድርጅት ኃላፊ የሆነው ቴዎድሮስ አድሃኖም ለወያኔ ቡድን ጽፍን ድጋፍ ከመስጠቱ በተጨማሪ በጦርነቱ ወቅት የዓለም አቀፉ ህብረተሰብ ጫና እንዲያደርግ ተንቀሳቅሷል በማለት በስዊዘርላንድ በአምባሳደርነት የሚሰራው ያገዛዙ ተጠሪ በይፋ ያስታወቀ መሆኑና የዜና ተቋሞች ዘግበዋል። ቴዎድሮስ አድሃኖም አሁን ላለበት ኃላፊነት የበቃው በኢትዮጵያ መንግስትና ህዝብ ድጋፍ ነው ያለው ያገዛዙ ተጠሪ ግለሰቡ ወገንተኛ የሆነ ተግባር ውስጥ በመሳተፉ አገዛዙ ደስተኛ አይደለም ካለ በኋላ አግባብ ባለው በልኩ ምላሽ የምንሰጥበት ይሆናል በማለት አገዛዙ ሊወስድ የሚችለውን ህጋዊና ዲፕሎማሲያዊ እርምጃ ማመላክቷል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የዘረኝነት እንብርቱ ፍጅት ነው። ለጠባብ ብሔረተኞችና ዘረኞች ከራሳቸው ውጭ ሌላ ሁሉ ባዳ ነው። በደፈናው ባዳ ሳይሆን በጥላቻ የሚታይና ባስፈለገበትም የሚፈጅ ፍጡር። ወያኔ ፍጹም ዘረኛ አገዛዝ ነበር። ወደ መቀሌ ተወሽቆ በነበረበትም መለወጥ አልቻለም። ኮሎኔሉም የዘረኛ አገዛዝ መንጋ ቁንጮ ነው። ፍጅት ያገዛዙ መለያ ሆኖ ቆይቷል። ወያኔም ቅማንት፣ ቤኒሻንጉል፣ ሲዳማ ወዘተ ባላቸው ምልምሎቹ ፍጅት ያካሂድ ቆይቷል። የሰሞኑ የመተከል ቤኒሻንጉል ፍጅት ምስክር ነው። ኮሎኔሉ ለጉብኝት በቦታው ሄዶ ስንቱ ዘረኛ እንዲያቀራራ ፈቅዶ በነጋታው ወታደሩን ሁሉ ይዞ ሲሄድ ያማራና አገውን ህዝብ ለሚጠብቅ አደጋ አጋልጦ ከመቶ በላዮች ተጨፍጭፈዋል። አስገድሎ ማልቀስ ልምዱ የሆነው ኮሎኔል ዛሬ ወታደሮች ወደ ቤኒሻንጉል ቢልክ ህዝብን ለመጠበቅ ሳይሆን ወደ ኦሮሚያ ሊያስገቡት የሚፈልጉትን መሬት የአባይን ግድብ ጨምሮ ለመጠቅለል ነው ብለን ብንጠረጥር አይፈረድብንም። ወያኔ ሀበሎ ድርጅት ሲመሰርትና ትግል ያለውን ሲጀምር የአማራ ጥላቻን አንግቦና አራግቦ እንደነበር ሁላችንም እናውቃለን። ኦነግንም ሻቢያና ወያኔ ነፍስ ሲዘሩበት የአማራ ጥላቻን አሳቀፈውትና በተለይም ጸረ ምኒልክ አድርገውት ነበርና ይኸው እስከዛሬ ሞኝ የያዘው ፈሊጥ እንዲሉ ምኒልክ ምኒልክ አማራ አማራ ብለው ሲያላዝኑ አሉ። ወያኔ ስልጣን ከያዘ ጀምሮ በመተከል ጸረ አማራ ቅስቀሳውን ሲያካሂድና ግድያንም ሲደጋግፍ መቆየቱ የሚታወቅ ነው። ህዝብን በጥላቻ እርስ በርስ ከፋፍሎ ያደረሰውን ጉዳት የመጣብንን መከራ ሁሉም የሚያውቀው ነው። ዛሬም በዚህ በዚያ የምናየው ፍጅት የወያኔ ስራ ሲሆን ኮሎኔሉም የወያኔ ውላጅ በመሆኑ በዘረኝነት ተጠምቆ መንጫ አቀፍ ቄሮችን ወልዶ በጸረ አማራነት ሲነግድ 2 ዓመት አልፎታል። በቡራዩ ጌዲዮ የጀመረውን በወለጋ ሻሸመኔ አጣዬ መተከል አባስቶ ጥላቻን በጥላቻ ደምሮ ፍቅርና አንድነትን ቀንሶ አገርና ህዝብን እያተራመሰ አለ። መተከል ፍጅት የኮሎኔሉም የወያኔ ምርት ነው። የወንጀላቸው ውጤት ዘረኝነት እንደ እምነትና ስርዓት በሌላው ጥላቻ ላይ የተመሰረተ በመሆኑ ፍጅት ተልእኮው ነው። ነገ ተነገ ወዲያም የኮሎኔሉ ጸረ ህዝብ እና ጸረ አማራ ስምሪት ቀጣይ እንጂ የሚቆም አይደለም። ከጸረ ወያኔነት በላይ ነዳጁና የሚያንቦለቡለው ጸረ አማራነትና ጸረ ኢትዮጵያዊነቱ ነው። ህዝብ በጸረ ወያኔው ፍልሚያ ከፍተኛ መስዋዕት ከፍሎ ወያኔን ቢያጠቃም ኮሎኔሉ አሁንም ጸረ አማራ ተልእኮውን ቅድሚያ እንደሰጠ ነው። ይህን አሌ የሚያሰኝ መረጃ ወይም ፍንጭ ከቶም አላገኘንም። ተጨፈኑ ላሞኛችሁ ባሻገር ዘረኝነት በሽታ ነው። መድኃኒት ያልተገኘለት ወረርሽኝ። በዚህ በዚያ ክስተቱ መሰረቱ ስርዓቱ ነው። ተጠያቂ እነ ወያኔ እነ ሻቢያ ናቸው። እነ ኮሎኔሉና ጭፍሮቹ ደቀ መዝሙሮቻቸው እነ ቄሮ፣ ቤኒሻንጉል፣ መተከል ወዘተ ናቸው። መድኃኒቱ ስርዓቱን ማፍረስ ማጥፋት ብቻ ነው። ዘረኝነት ድንቁርናም ስለሆነ ትምህርትና ንቃት ፈውስ ይሆንለታል። ፍጅትን ማስቆም ከፈለግን ስርዓቱን ማፍረስ ማፈራረስ ወሳኝ ይሆናል። ኮሎኔሉና አገዛዙ እስካሉ ድረስ ፍጅትና እርስ በርስ ጥላቻ፣ ግድያ የሚወገድ አይሆንም። ጠባብነትና ጸረ አማራነት ከቶም አይጠፋም። ወያኔም ዘረኝነትም ዘረኛውም አገዛዝ ይውደም፣ ፍጅት ያከትማል። አገር አድን ትግላችን ተፋፍሞ ለድል ይብቃ። ኢትዮጵያ አንድነቷ ተጠብቆ ለዘላለም ትኑር።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፌ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ فردو بتا مارا فداوني بلا ليت وقره لجبت الناس وانتون كسكسوس قاون كمدراب دمو لوسو نقرون ان الانبال ولبت كبت يوك اللا مارا وقف ياد الرابت ايهون انبلو لي بفصم بفصم انبن ينبل ان هزرن يايقوم يتاي سميتاشن قطاشن يناغر መጮች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱ መስጠቱ ከወጎኖቹ ጋር አብሮ መኖሩ ባዷ በማይጮው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኑ ራሱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጠቅ ስቃን ለመጣ ለወገን የሚወድቅ ፈርዶበት አማራ ዘሩም ማገሩናት አገሩናት ክብሩ ለሰንደቃ አላማው መሞቱም መኖሩ ባለ ባላል ደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃን ለመጣ ለወገን የሚወድቅ ጉራጌው ሮሞ ጋምቤላው ሲዳማ ሀደሪ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱና ጠንክሮ እንን የግፍ ፍራት ካልጣላሽ ቀንጥሮ ሁሉም በየሰራው ይዋል ይያደርፍን ጥልቁል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔ ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በላ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አሮገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በሊያገር ሰው አዛውን ተመጣጥ እንብኝ በሎሮሞ እንብኝ በልኩናማ እንብኝ በልጉራጌ እንብኝ በልሲዳማ እንብኝ በላፋሩ እንብኝ በልሃዲያ እንብኝ በልጋምቤላ እንብኝ በልትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናታ ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
አዲሱ ድራማ በቤኒሻንጉል የዘመተው አዲሱ የብልጽግና የድራማ ቡድን ትርኢቱን ለህዝብ አሳይቷል። የድራማው ኃላፊ ኮሎኔል ተከሳሹና ተወቃሹ የአማራው ህዝብ መሆኑን በገደም ዳሜ ካሳየ በኋላ كشن تدرغوية تتوانو دراما بغوم الزو تولاج واناتو عناينت جراف راسو متو راسو يچوهال أبابالن بمي قبابة متوان جنرال أسامنو سجي يشجرو منش اندهو نادرغو أقربوتال دراسيو يتعافون قد سباهري ببكاس بمتوان ياسمسكرو يغوم الزو أكتر تواناون ببكاس توتوال ያማራውን ተንቋሽነትና ነገር ቆስቋሽነት በመግለጽ ያቀረበው ይሃክተር ማደናገር ያቃሎችን ማለትም ያማራ ብቻ ሳይሆን የኦሮሞንም በግጭት ውስጥ መግባት ባለመናገሩ ደራሲው ኮሎኔል በማስተባበያ መልክ አክሎ አሻሽሎታል። አዘጋጁ ኮሎኔል በመግቢያ ንግግሩ ላይ ሁሉንም ነገር ትቶ በሰላም መኖር አማራጭ የሌለው ነው ሲል እንባቀረሽ ተማጽኖውን ሲያቀርብ በታላቅ መቅለስለስ ነበር። እንደውነቱ ከሆነ ተወናውን በሚገባ የተወጣው የጉምዙ አክተር ትክክለኛ ተመራጭ መሆኑን ዓለም አድነቅ አይቻለም። ያም ሆነ ይህ እንደዚህ አይነት ድራማዎች መሰሪያ ይሆናሉ ተብሎ በሚታመንባቸው ስፍራዎች ሁሉ በመዟዟር የሚቀጥሉ ለመሆናቸው ተቋሚ ነው። ለመሆኑ ምንድነው ያያየን ያለነው? እስከ መቼስ ነው ዘመታው? ኮሎኔሉ ዘመካሉት እያሳሳቀ የኢትዮጵያን ህዝብ ገደል ውስጥ ለመክተት ዝግጁ ነው። ህዝብ በየአንገቱ ላይ መጎተቻ ገመድ ተንጠልጥሎለታል። ይህን የማይረዳ አለ ብሎ ማለት አይቻልም። ኢትዮጵያዊው ዝም ካለ ሰንደቅ ዓላማህን አትያዝ ተብሎ ዜጋ ሲታሰር አላየሁም ካለና እንደ ዳግማይ ትንሣኤው በግ የመሰሉን መታረድ እያየ ሳሩን ከጋጠ የሚጠብቀው ድል የበጉን ያህል እንኳ የሳምንት ዕድሜ አይሆንም። እየተጎተተ ተወስዶ በየገደሉ ለመወርወሩ ነጋሪ አሻም ከየቤቱ ተለቅሞ መወርወሩ የመጻይ እድሉ ክስተት መሆኑ እርግጥ ነው። አሻፈረኝ ካለ ገመዱን ካንገቱ ለማውለቅ አጋጣሚ ይኖራል። ምርጫው ጠባብ ነው። የኮሎኔሉ ቡድን በቀሮ ድራማ ከፍተኛ የሆነ ህዝብን የማሸማቀቁን ስራ ፈጽሟል። እስካሁንም ድረስ በቀሮ ስም የታሰሩ ዜጎች አለመፈታታቸው ስለ ምርጫው ዝግጅቱ ይመሰክራል። ምርጫውን ባምባገነን ስራት ሰር ለማካሄዱ ሌላ መስከር አያሻም። የድራማው አንዱ ክፍል በቀሮ ምክንያት የታሰሩትን እንጂ በቀሮ በራሱ ላይ የተደረገ እርምጃ አለመኖሩ የድራማው ዋና ዋና አክተሮች እነ ሽመልስ ታከለ ኡማና ታየደንዳ ሌሎችም የቲያትር ቤቱ አባላት ወያኔ በትግራይ ህዝብ ስም ሲዘርፍ እንደቆየ ሁሉ አዲስ ግልብጦቹም በኦሮሞ ህዝብ ስም እየዘረፉ ለመሆናቸው በቂ ማስረጃ ነው። ዋናው አዘጋጅ የተመልካቹን የግንዛቤ አቅም እየለካ የሚያቀርብበት በመሆኑ ድራማው ከፍጻሜ አልደረሰም። ፍጻሜው በተጣገባ ወይም በጭብጨባ የሚጠናቀቀው አዘጋጁ ሰድሎ ሲያበቃ ይሆናል። የድራማው ትዕይንት ሳይጠናቀቅ በሚኒሻንጉል ሌላ ግድያ መካሄዱ ያልተጠበቀ አይደለም። የኮሎኔሉ ዲስኩር ማዘናጊያ እንጂ ልባዊ ባለመሆኑ ወንጀልን በመከር ለማረም የተወሰደው እርምጃ ፋይዳ ቢስ መሆኑን አሳይቷል። አሁንም ሰለባዎቹ አማራዎች ናቸው፣ ሽናሻዎች ናቸው፣ አገዎች ናቸው። ይህ ሊነገር አይፈልግም። የድራማው ዓላማ ግጭቱን ለመግታት ህይወትን ለማትረፍ ሳይሆን የድራማውን ደራሲ ጉራ ለመንፋትና ለብልጽግና ፓርቲ ምርጫ የሚያገለግል እንዲሆን የተሰራ ነው። ከዚህም ሌላ የፕሮፓጋንዳውን መፈረሽ ለመደበቅ የተሰራ ነው። ምክንያቱም አንደኛ የወያኔ ወሮበሎች ያልተደመሰሱ መሆናቸውን በሚገልጹበት ጊዜ የኮሎኔሉ አመራር የተሰማውን ሽንፈት ላለማሳወቅ የባዶ ጭፈራው ካፍረት መሸፈኛ ለማድረግ የተዘጋጀ ነው። ሁለተኛ የሱዳን የኢትዮጵያን ድንበር መጣስ ያስተዳደሩን ዝርክርክነት እንጂ በትዕግስት የማየትን ብልሃት አያመለክትም። ንሷር ሷደሮች ድንበር ተጥሶ ሲጠቁ እየታየ በአገር ውስጥ ግጭት ያን ያህል ትሬት ያቀረበው መከላከያ የተደረሰ የወያኔ ድፍረት ከሱዳን መብለጡ እንዴት ነው? ወያኔ የጨፈጨፈው የመከላከያ አባላትን መሆኑና ሱዳን የገደለችው ገበሬዎችን መሆኑ ሚዛኑ ሊበላለጥ ይችላል። ስለዚህ ኮሎኔሉ ያዘጋጀው ድራማ አልሰመረም። ሐቁ ይህ በመሆኑ በውጪም በግቢም የሚረባረቡበት አማራ ማንንም መለመን መለማመጥ አይኖርበትም። ራሱን ማስከበር ግዴታው ነው። በትግል የዘረኞችን ጥቃት መለወጥ አለበት። ኮሎኔሉ ይደርስልኛል ብሎ ማሰብ ጉምመዝገን ይሆንበታል። ከራሱ በስተቀር በማንም መተማመን የለበትም። ኮሎኔሉ ለአማራው የሚያስብ ቢሆን ኖሮ ሲጨፈጨፍ ይያየ እንዳላየ በመሆን ፖለቲካውን ለማሳመር ማጭበርበርን ምርጫው ባላደረገ ነበር። የሆነው ያ ነው። ልክ እንደመለስ ዜናዊ የሚወነጅለው አማራውን ነው። በአማራው ሞት ሌላውን ዘረኛ መጽናኛ ለማድረግ እየሰራ ነው። ሌላው ድራማ የአማራውን ነፈዝ ለማስጨብጨብ የሚያደርገው ነው። አማራው ሞቱን በስርየት መለወጥ ይገባዋል። በራሱ ውስጥ ያሉ ባንዳዎችን አድበው እንዲቀመጡ ማድረግ አለበት። የሞተ ማልቀሱ በምንም መልኩ መቀጠል የለበትም። ደለ ኢትዮጵያ ህዝብ አማራው በተጠናከረ ትግሉ ራሱን ያስከብራል።
ፍጹም አንድ አይደለም። መጽሐፍ ተገድል ጻድቅ ቅዱሳቱ የህይወትን መንገድ ስንክሳር ሲያጥፉ ይሉናል አንድ ነው የገዛ ፍጥረቱ ፍቅር ቢያስገድደው ግማሽ ዘሩን ቋጥሮ ከመድር እናቱ የሰው ልጅ ጉድፍ ያበሰ በሞቱ ድንገት ባወግዙኝ ባይከሱኝ መጽሐፍቱ ሲኦል ባይዳርጉኝ ረግመው ሊቃውንቱ አሌለ ባላቸው በፍቅር ጦስ ሞቱ አንድ አይደለም ብዬ ክርስቶስ ናዝሬቱ በማይሙ አይኔ እንዳየሁት በእውኔ ውቅያኖስን ፍጡር ንስሐ ሊያበቁ ሥርዓተ ኩነኔን በመሐበል ሊያደቁ በተዛባ ፍትህ አንጀታቸው አሮ በሰቆቃ ጩኸት ጆሮአቸው ደንቁሮ ከምድር የበቀሉ መምህረ አሕዛቦች ጽናተ ብረቶች ጭርንቁስ ለባሾች ሕዝባቸውን ያሉ የሕዝቡ ብቴዎች ቁምጣጤ ጣርን በሰፍለግ ጨልጠው ከቶ ሳይሰማ ጩኸት እንሆያቸው ለሚያፈቁት ዜጋ የዘላለም ብርሃን ሕይወት ተመኝተው በስቃይ መርቀው በሞት ስፍ ብለው ከሄሮድስ ድያኔ እየተናነቁ ለተልባግር ፈትል ለከፈን ሳይበቁ ብዙ ክርስቶሶች ጸጋ ያልቀረባቸው የብርሃን አክሊል አክናፍ የሌላቸው አርፈዋል በኩራት በየጎልጎታቸው። እናንተ ሊቃውንት መሆኑን ስትሰብኩ የቄሳር ለቄሳር ጥያቄ አይብዛና ብራና ሲታጣ ለዚህ በኩር ተግባር ለዚህ በኩር ፍቅር እኛ ክርስቶሶች ለፍርድ እስኪነሱ እርገት እስኪደርስ አረ ማን ነው ማን ነው አረ ማን ነው ከቶ ማን ነው ከደም ንጹህ እንደ ጲላጦስ ለሰው ልጅ ህይወታቸውን ለተቀሙ የሰው ልጆች ሁሉ
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ሀቅን ለናሰፈን ስንጥር ሀቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሀቁን መካድ ከቶም አይገባም። በሀገራችን የብሔረሰብ ጭቆና ነበር። በሃይማኖትም በኩል እኩልነት አልነበረም። በሀገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረድኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም። ያልገበረውን ግን በኃይል ማስገበራቸው ሀቅ ነው። ነጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሠረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አልቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሠረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ውጉዝ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ሥርዓት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከርፋል ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮኻል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የእሱ ቅጣት ነው መሰል ዶክተር ኮሎኔል፣ ኢንጂነር ፖለቲከኛ፣ ፕሮፌሰር ዘረኛ፣ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጥፈው መሳቂያ ሆነውም ነበር። አጥቆት ይነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲካኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር፣ ኢንጂነር፣ ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔን አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቀልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ ለከጀሉት የእናንተ ትችት ይቅርብኝ፣ ለደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር፣ ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉን ባዮች ናቸው። ባለመንጫው የካታሩ ቀጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሐይም ዘረኞች በምኒልክ ጊዜ ለነቆረ ዛሬም ቢነግሩት አይሰማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብዥታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ፣ ተጣልታ ከሹሞች ከቄሮ ከመንጋ። ኢትዮጵያውያንን እኛ ትላንትም ዛሬም ነገም ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ ነዘር አይደረስም። እነ አብዲሳ አጋም፣ እነ መንግስቱና ገርማሜን ዋይ፣ እነ ገረሱ በላይ ዘለቀ፣ አሞራው ጉብነት፣ ፊታውራሪ ወርቁ፣ እነ ጥላሁንና ዋለልኝ፣ እነ ጣይቱና ጽጌ፣ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት ዛሬ ክቡር ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮዎቹ ደግሞ የአንድ ድርጅትን ባንዲራ ሊተኩ መሐይሞችን አሰማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች፣ ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጣላሰን ወዳጅ ብሎ አቅፎ ከመደናገር ጣላሰን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቀጥና ፍርሃትን በድፍረት ማቸነፍ ይጠበቅብናል። አፍተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተቆሱናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደማፍስ አስረከሙንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያቆጥ አንዴም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጮማ እንዳልሸጥ መስለሚያቆ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዮችን አስተማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለሀገራችን እንድማላት እንለቅላት ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክ ይህ ነው። ጎበዝ ተማሪ ነበር ከብቶችን ምኒልክ ወረሰብኝ። ሁሉን አዋቂ ነበር ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለሀገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም አትደፈር ሞተን ሳንቀበር። የእናት እናት አኩሪ ህልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ። እንጻፍ ካልንማ እንጻፍ ቆም ነገር አገርን አድኖ ዘረኛን የሚቀብ። እንጻፍ እንበላቸው ለኢትዮጵያ ዘላለም ልጆቿ እስካለን የሚነካት የለም። ታሪክ የአገር ቅርስ ከትውልድ ወደ ትውልድ ይተላለፋል። ዛሬ የታሪክ ላጲሶች ሊክዱት ቢነሱም ኢትዮጵያ የራሷ ፊደል ሲኖራት አያሌ ዘመን ያለፈ በመሆኑ ታሪካችን፣ ቅርሳችን፣ ባህላችን በጽሑፍም ሰፍሮ ይገኛል። መንጎል ከብራና ተገናኝቶ ቀርካም ተቀልጾ ከቀለሙ ተጠቅሶ ታሪክ የላትም የሚሏትንም ማፈሪያዎች ውላጆች ታሪክ ጽፋላቸዋለች። ወያኔና ሻቢያ ከነሱም ሁሉን የቀዱት ኦነጋውያን እንደሚሉት ኢትዮጵያ የመቶ ዓመት ታሪክ ብቻ ያላት አገር አልነበረችም አይደለችም። ለማንኛውም ዛሬ መሐይሙም ጥራዝ ነጠቁም ገና ፊደል የቆጠረውም ቀጣፊውም ሁሉ መጽሐፍ ከታቢ ሆኗልና ጸጋን በለው መርገም ግልጽ ሳይሆን ይዳክራል። ኢህአፓ ላይ ለምሳሌ ከ22 በላይ መጽሐፍት የተጽፈው 24ቱ ሐሰት የተሞሉ ናቸው ማለት እንችላለን። ትውስታ ተባሉ ትረካ፣ ትውልድ ይወቃሉ ምስክርነት፣ የደም ዘመን አሉ ከናይሮቢ ሰንጋተራ እስከ ቤተ መንግሥት፣ ትግላችን አሉ አብዛኞቹ ብዙ ቅጾች የሞሉትና እንቆቅልሽ በሚልም ወረቀት ያባከኑት በቅጽበት ምዝገባ ነው። የጊዜው ልንመልስላቸው ልናስተካክላቸው ሞክረናል። ከዋናው የትግል ትኩረታችንም እይታችንን ወደ ሌላ ሳብ አድርገውብናል። ሲተቹ ይበሳጫሉ። አጻፉ አሉን ብለውም የምን ቲታ ተቆጥጣም ሲሆኑ ታዝበናል። መጻፉ ባይከፋም መሰረታዊ መንስኤው ሀቅ ሲሆን ጠቀሜታው ከፍ ያለ ይሆናል። መለስን ስዩም መስፍንን ወዘተ በማወደስና የወያኔን እርኩስ ተልእኮ ደብቆ ለማሳለፍ የተጻፉ መጻሕፍት ሁሉ ቋቅ የሚሉና የሀቅን ተራራ በሐሰት ሊንዱ የቃጡ ናቸው። የመንግስቱ ፍቅረ ስላሴና ፍስሐ ደስታ መጻሕፍት ባይጻፉ ቢቀሩ ምን ይጎልብን ነበር? እንጻፍ ከተባለ መጻፍ ያለበት ሀቅ ብቻ ነው መሆን ያለበት። ትርጉምና ግምገማ ሌላ ነው። ውሸትን ሀቅ ብሎ ማስፈሩ ግን ወንጀልም ሊባል ይገባዋል። የወገንን ደም መርገጥ ነውና የሻቢያው ባለቡርቃ መጻሕፍት አይነቶቹ ለምሳሌ ህዝብን ለማጋጨት የተሳፉ እርኩስ መጻሕፍት ናቸው። ኢብሳጉተማ ጣሊያን ቢገዛን ይሻል ነበር ያለበት መጽሐፍ ገዢና አንባቢ ማጣቱ እሰይ ያሰኛል። በያፓም ላይ አንጎለ ሸንካላዎችና ሀቅ ገዳዮች ሁሉ ብዙ መቶ ገጾችን ጥርሳቸውን ነፍሰው ውርጅብኝ ሰደውበታል። ከዓመታት በፊት ይድረስ ለባለ ታሪኩ ተብሎ የቀረበውን ተረትና መሰል ጽሑፎችን አጋልጠን የተቸን ሲሆን በቅርቡም የቀረቡትን የሀፓነት ሐሰት ሙሉ ጥራዞች አስፈላጊ ባልንበት በሚገባ ከመተቸት ወደ ኋላ አላልንም። ውሸት ሥራ ሆኖ ቀድማታም ያደክም ሐቅን የሚፈልግ ሥራ ፈት ጠፋብን። ያፓን በተመለከተ ቅጥፈቱ የሚጀምረው ገና ምስረታውን በሚመለከት ነው። ገቢት 24 ቀን የተመሰረተበትን 48ኛ ዓመት አክብሯል። በቅድሚያ መስራችነን ባዮቹ መብዛታቸው፣ ቀጥለውም በነገር የተመሰረተ ብለው ቀጣፊዎቹ መበርከታቸው የያፓ መሪ የሚባሉ ከየስርቻው ወጥተዋል። ብዙዎቹን አናውቃቸውም እኛ ያፓዎቹ። ያውቁ የሚገባቸው ሳይቀሩ ሲደባለቅባቸው እያነበብን ነው። የወያኔና ደርግ አሽከሮች የአረብ የቤንዚን ዶላር መሰረታቸው ሲሉ ነበር። አሜሪካ ደግሞ ሶቪየት ህብረት ድርጅቱን መሰረተ ብላ በኮንግረሷም በነ ስፔንሰር አማካኝነት ስታጮህ ነበር። የድርጅቱ መሪዎችም እንድሪያስ እሸቴና እሸቱ ጮሌ ናቸው ብለውንም ነበር። ቀጥለውም ድርጅቱን የመሰረተው ኦስማን ሳሌ ታቤና ሻቢያ ነው ብለው ማሉ ተገዘቱ። በቅርቡ አንድ የኢህአፓ መስራች ነኝ ሊል የሚዳዳው መደዴ ምሁር ለምሳሌ ኢህአፓ የተመሰረተው በአዲስ አበባ በነበረ ቡድንና አልጄሪያ በነበሩት ውህደት ነው ሲልም ጽፏል። በአዲስ አበባ የነበሩት እነ ጸጋዬ ገብረ መድህን በአልጄሪያ ከነበሩት ጋር አብረው ከመጀመሪያ የሰሩ እንጂ ሌላ ቡድን አልነበሩም። ከኢህአፓ ምስረታ በኋላ ወደ ድርጅቱ የተደባለቀው አብዮት የተባለው ቡድን ደግሞ ሌላ ነው ከናካቴው። ይህን ታሪክ ሰሪ የመጀመሪያ የፖለቲካ ድርጅት ኢትዮጵያውያን መሰረቱት ማለቱ የሚከብዳቸው በዝቅተኝነት ስሜት የተዋጡና በወያኔ ሻቢያ ተሸነፍን ብለው የተደፉ እንዳሉም እናውቃለን። የተማሪውን እንቅስቃሴ ቢሆን በእነዚሁ ጠባቦች የተመራ ነው ብለው የሌላውን ኢትዮጵያዊ ታጋይ ሁሉ ታሪክ ይደመስሳሉ። ወደዱም ጠሉም ግን የአፋን የመሰረት ነው የኢትዮጵያ ልጆች ነን። በየካቲት የአድዋን ድል በዓል ስናከብር ድሮ የተሸነፉና ያፈሩ ቅኝ ገዢዎች ይሉት የነበሩት ንግግር እንደገና አንገቱን ቀና ማድረጉን መታዘብ ተገደናል። የጣሊያን ቀኝ ገዢ ኃይል በጥቁሩ ሰውና ጥቁር አርበኞች ድባቅ ሲመታ እንዴት ጥቁር ነጭን አሸነፈ እንላለን ብለው ኢትዮጵያውያን አፍሪካውያን አይደሉም የሚል ትረካ አስፋፍተው ነበር። በዚህም ዓመት እንደገና በአውሮፓ ይህ ንግግር ተደምጧል። በዚሁ መንፈስ ነው በተማሪው እንቅስቃሴም ሆነ በኢህአፓ ምስረታና ትግል የተካፈልነውን ነጋጠባ ከማናውቀው ኤርትራ ወስደው የዚያን ማንነት ሊሰጡንና ውልደተ ኤርትራ ሲሉን የሚደመጡት። ለነገሩ እንጂ በርካታ ትውልደ ኤርትራ ኢትዮጵያውያን ለውድ አገራችን ተሰውተዋል። ድሮም ዛሬም ከዚህ መጣን ከዚያ ለእኛ ጉዳያችን አይደለም። አብራደቦች ዘርአይ ደረሰና ሌሎችንም ያሳውሷል። ለኛ ውልደት ቋንቋ ነው የሆነው ለዚህ ነው ዘር ቆጠራንም ሳንማር ዩኒቨርሲቲዎችንም ወደድንም ሆነ ሳንወድ ለቀናል። ኢትዮጵያዊም አፍሪካዊም ዓለም አቀፋዊም ነን። ትግላችንም የአድዋውን ድል ዜጋ ታሪክ ተቀብሎ በአንድነት በኢትዮጵያዊነት የታገለ ስለሆነ መታፈርና ማፈር ካለበት ዛሬ በደም ጥራት ምርመራ ዘር ቆጠራ እርስ በርሱ የተሸነሸነው ነው። በታሪካችን ማፈር ከተባለ ማፈር ያለባቸው ትላንትም ዛሬም ባንዳ ይሆኑት ብቻ ናቸው። በኢትዮጵያዊነት መኩራት አገርን ለማሻሻል መጣር ስንል የአባን መጥቀስ ግድ ይሆንብናል። በኢትዮጵያ እንጂ በጎጥና ብሔረሰብ አንገለጽም በሚል ከመነሻውም ስንሰየም የኢትዮጵያንን ያልነውም ለዚህ ነው። ኢትዮጵያዊነት እስከዛሬ መለያችን ሆኖ ቆይቷል። ኢትዮጵያ በማለታችን የአገርን ጥቅም ለግልና ጊዜያዊ ጥቅም አሳልፈን ባለመስጠታችን ወይም ወደ ጎጥ ባለመስቀጣችን የኢትዮጵያ ጠላቶች ይኸው እስከዛሬ በጋራም በተናጠልም ጠላት ብለው ያጠቁናል። በበሬ ወለደም የራሳቸውን ባንዳነት በእኛ ሊያላክኩ በመጣር ለባዕዳን ሰገደ ሊሉን ዛሬም እየጣሩ ናቸው። ትውልድማ ነበር ያውም ጀግና እነ ጥላሁን ዋለልኝን ያፈራ። ትውልድማ ነበር የተማረ በወገኑ ስቃይ እየተብከነከነ በአገር ፍቅር እየነደደ የነገመቹ የነድላይ የጸሎተ። አህያን ለቻይና እንደሸጥነው ሁሉ ከርሶ አደሮችን የሰው ባዶ የሆኑ ማህይም ምሁሮችን መሸጥ ብንችል ኖሮ አገራችን ትርፍ በትርፍ ባገኘች ነበር። ፈልተውብናል፣ ይርመሰመሱብናል። አደብ ከሚባል ነገር ሳይተዋወቁም እያረጁ ናቸው። ቆመንለታል፣ አይንና ጆሮ ሆነንለታል ብለው የተመጻደቁበትን ህዝብ እየከዱ ከህዝብ ጠላቶች ጎን ሲቆሙ ቅንጣትም አልተቀጠጣቸውም። ይባስ ብለው እንዲያውም የሽግግር ሂደትና ህዝባዊ መንግስት የሚሉትን በጠላትነትና ለውጥ አጋጅነት ዋነኛው ወንጃዮች ሆነዋል። ኢህአፓን በተመለከተ ደግሞ የጎጃን የራሳችን ጠማማ ነው ያሉት ጃፎችን የሚያስታውስ ሁኔታ ነው ያለው። በድርጅቱ የነበሩና የከዱ ወይም በአንጃነት የተሰማሩ ናቸው ከፍተኛ ጉዳት ያደረሱበት። ነበርን ባዮች ናቸው ሐሰት እያጠነጠኑ የዘመቱበት። ወጥተው ከቀሩ ዘመን ያለፋቸው ወጥተን አልወጣንም ብለው በማያውቁት ድርጅት ላይ ችሎታቸውን መጫን አላቆሙም። የነዚህን ቀጣፊዎች ውሸት ማጋለጥ የተገደድነው አዲስ ትውልድ 17 ዓመት በደርግና 27 ዓመት በወያኔ ውሸት ሲዘንብበት ስለከረመ ሐቁን ለማስፈር ስንል ብቻ ነው እንጂማ ትኩረታችን በዘንድሮዎቹ ሸረኞችና ከታሪክ ምን ትውልዱ ይማር በሚለው ላይ ቢሆን ደስተኞች በሆንን ነበር። ሁሌም ደግሞ ማናቸው ማለቱን የምንገደደው ማንነታቸው ሐሰታቸውን ገላጭ በመሆኑ ነው። ህዝብ እንዲያውቃቸው መደረጉ አስፈላጊ ስለሆነ እንጂ ለሰኮንድም ቁም ነገር ለኢምንቶቹ የምንሰጣቸው አይደሉም። በቅርቡ አንድ ካዜብ ጎላ ጋር ሆኖ የህክምና መሳሪያዎችና መድኃኒት ሲሸጥ ከርሞ መለስ ሲሞት በበረከት ተይዞ የተለቀቀ ግለሰብ የድርጅት መሪ ነኝ ሊል ከመከጀሉ ባሻገር ያልሆነን ነገር ሆነ ብሎ በለመደበት ክህደትና ቅጥፈት በአውሮፓ በፓርቲው ሳለው በአጼው ላይ አብዮት ይሻላል ወይስ ጥገና በሚል ተከፋፍለን ነበር። በሶማሊያም ጥያቄ እንዲሁ ሲል ቃለ መጠይቅ ሰጥቷል። አብዮት ወይስ ጥገና ለውጥ በሚል የነበረ ክፍፍል በእንዳልጋቸው ጊዜ በመይሶንና ኢሃፓ በሚሆኑት መካከል የተነሳ ሲሆን ይህ ዋሾ የደርግ የጦር አውሮፕላን አብራሪ በየትና የት በዚያን ጊዜ የድርጅቱም የክፍፍል የሚለውም አካል እንደሆነ ግልጽ አይደለም። ስር ነቀል ለውጥና አብዮት ብሎ ኢሃፓ ወስኖ የተደራጀውና ትግል የጀመረው በ1964 ዓመተ ምህረት ስለነበር ግለሰቡ ያኔ በድርጅቱም አልነበረም። በያፓ ውስጥ Somalian እንደግፍ አንደግፍ የሚል ውይይት ወይም ክፍፍል መቼም አልተመዘገበም አልነበረም። በዚህ እንተዋው እንጂ የዚህን ቀጣፊ ዝርዝር ታሪክና የወያኔ ሎሌነት እንተችካል ብዙ ገጽ ይወስዳል። የሰራዊቱን መስራች እየተባሉ ያሉ ስላሉ እንዲሁ እርዘምት ማስፈልጎ አልቀረም። ኢህአሰ የተመሰረተው በያባ ነው በድርጅቱ ውሳኔ። በዚህ ተዋጊ ሆነው የሚገቡትን አባላት ከየቦታው መርጦ ለስልጠና የላከው ድርጅቱ ነው። በውሳኔውና ሂደቱ የነበርነው እኛ ነን እንጂ ነበርን ባዮቹ በቦታውም አልነበሩ። በዚህም ከነበሩት አንዱ ራሱን እንደ ሰራዊት መስራች አቅርቧል። የመጀመሪያው የሰራዊት አባል አካል እንጂ መስራች ግን አልነበረም። የሰራዊት እርሾ ሆነው ወደ አሲምባ ሲጓዙ በኤርትራ መሬት ከሻቢያ ጋር አግኝተው ይዘዋቸው ወደ አሲምባ የዘለቁት ደግሞ በሩቅም መስራች ነን ቢሉ የሚችሉ አይደሉም። ኤርትራዊው በረከት አብተስላሴ ዴሞክራሲያ በምስጢር ሲሰራጭ በነበረበት ጊዜ ከተወዳጅነቱ ስም ለማትረፍ አንደኛው የዴሞክራሲ ጸሐፊ እኔ ነኝ ብሎ ለጓዶች ለራሳቸው በየመን እንደቀደደ አስታውሳለሁ። ውሸት ምን ያደርጋል? በኢህአፓ እስከታገሉ መስራች ነኝ መሪ ነበርኩ ብሎ ጉራው ምንስ ያደርጋል? ሊቀመንበር ነበር ነኝ ብሎ መዋሸቱስ? ኢህአፓ መሆን መታገል ጸንቶም መቀጠል በራሱ እኮ የሚያኮራ ነው እላለሁ። በታሪክ አጋጣሚ መስራች ሊኮን ይችላል። ታዲያ ምን ይሁን? ድርጅቱን ከለቀቁ ከሰላሳ ዓመት በላይ የሆናቸው እንዴትስ ዛሬ ስለ ኢህአፓ ትግሉን በጽናት ቀጥሎ ዛሬ ያስተናገደውን እናውቀዋለን ብለውስ በድፍረት ይተቻሉ? እነዚህ በሞላ ሆነ በተናጠል በድርጅቱ ለብዙ ዓመታት የታገሉም አይደሉም። ከለታት አንድ ቀን ነበርን ማለቱ ምንም ባይፈይድም ማለት ግን ይችላሉ። ኢህአፓ የተባለው ጎርፍ እኛንም ጠርጎ ወስዶን ነበር ማለት ይችላሉ። በቃ ሞክረው ያንም ያልተሳካላቸውን የማፍረስ ሴራ ዛሬስ ለምን ይገፉበታል? እኩይ ስራን ትተው ወደ ቀና ትምህርት ቢሰማሩ ምንኛ ለራሳቸው የአንጎል ረፍ በሰጡ። የሚሰማ ካለ ታሪክ እኮ ይጮኋል፣ የሚማርም ካለ ታሪክ ያስተምራል። አገር ካልጠበቁት ተነስቶም ይሄዳል። በድርጅቱ ላይ ያልተነዛ የሐሰት ክስ አልነበረም፣ አሁንም ቀጥሏል። አንዳንዱ የሞይ ልቅሶ ነው መልሶ ችክ ያለ። ኢህአፓ ዚያድ ባሬን ሶማሊያን ደገፈ የሚለውን የደርግ ቅጥፈት ዛሬም ማምነው ወይም ድርጅቱን የጎዱ መስሏቸው የሚያነበንቡ አሉ። ቁንጮ ዋሻውና የሽማግሌ ቀላሉ ስብሐት ነጋም ይህን ሐሰት ሊሸጥ ሲሞክር ካንዴም ሁለቴም ተደምጧል። ሌላው ደግሞ ድርጅቱ ኤርትራን አስገነጠለ የሚለው ነው። ደግመን ይህን ማለት ምን ያህል የፖለቲካና የታሪክ እውርነት መሆኑን ብናስረዳም ጆሮአቸውን ደፍነው ይህን ክስ እንደ ጸሎት መደጋገሙን የመረጡ አሉ። የሥርዓቶቹን ጥፋት በድርጅቱና በኢትዮጵያዊ ታጋይ ዋለልኝ ላይ ለመለጠፍ አሁንም ይሞክራሉ። እዚህ ላይ የሰሙትን በጭፍን ደጋሚዎች ጭራሽ አላዋቂዎች ወገበነጮች መድረጉን አጣበዋል። ከዚህ በተያያዘ ኢህአፓ ቢትወደድ አዳነን ገደላቸው የሚል ክስም ሊጠቀስ የሚገባው ነው። ይህን ክስ ከሚደረድሩት ጥቂቶቹ ውስጥ አብዛኞቹ እሳቸውንም የሆነውንም አያውቁም። ይህን ክስ ደርድሮ መጽሐፍ የጻፈ የኢህዲአ ድርጅት አባል ነኝ ብሎ